through the Bible, Amharic program number 419, November 8, 2005, Tuesday evening. ራጅ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በጌታ የተወደዳችሁ ክብራን አድማጮች እንደምን አመሻችሁ? እግዚአብሔር ይክበር ይመስገን። ዛሬም ተከታታዩን የአንደኛ ነገሥት መጽሐፍ ጥናታችንን ባለፈው ምሽት ክፍለ ጊዜ ካቆምንበት ይዘንላችሁ ቀርበናል። ዛሬ የምንመለከተው ከምዕራፍ 12 ቁጥር 1 እስከ ምዕራፍ 14 ቁጥር 20 ድረስ ያለውን ይሆናል። በእውነት እግዚአብሔር አምላካችን ዛሬ ደግሞ ለኔና ለናንተ የተሻለ ማዕድ አለው። ሁል ጊዜም እግዚአብሔር በምሕረቱ ወደ ራሱ ያስጠጋን ያባበለን ለኔልን ኮበልስን ፈልግ እንኳን እግዚአብሔር ከየርንበትና ከኮበልንበት ስፍራ በሐሳባችንም ከባዘንበት ስፍራ ሁሉ በፍጨቱ እየጠራን ወደ ጸጋው ማዕዱ ያቀርበናል። እግዚአብሔር ይክበር ይመስገን። ዛሬ እንግዲህ እንደወትሮ ሁሉ ዝግጅታችን የምንጀምረው በዝማሬ ይሁን።
ጌታችንና መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር ልጅ እናመሰግናለን። እስከዚህች ሰዓት ድረስ ያደረከን ጸጋንና ምሕረትን ያበዛልን አንተ ነህ። አንደበቶቻችን ተከፍተው ቅዱሱን ስምህን ይጠሩ ዘንድ እግዚአብሔር ሆይ እኛን ልጆች ያድርገህ። ወደ ቤት ደግሞ እግዚአብሔር ሆይ ጎራ ያደረክና እግሮቻችንንም ደግሞ በመቅደስ ይቆሙ ዘንድ የሾምካቸው አንተ ነህ። እግዚአብሔር አባታችንና አምላካችን ሆይ ስለዚህ ሁሉ እጅግ አድርገን እናመሰግናለን። በዚህ ጊዜ ደግሞ እኛ ባሪያዎች ነው በፊትህ ተሰብስበናል። በዚህች ጊዜ እግዚአብሔር ሆይ አንተ መባረክን ታቅበታለህና እያንዳንዳችንን በቃልህ ደግሞ እንድትገናኘን እንለምናሃለን። አቤቱ መድኃኒታችን ሆይ ያንተ መድኃኒትነት በቃል አማካይነት ወደ ልባችን ደርሶ እኛነታችንን እንዲቀርጽና እንዲለውጥ ወደ አንተም ሐሳብ ደግሞ እግዚአብሔር ሆይ ፈቀቅ እንዲያደርገን እንለምናሃለን። ከራሳችን ሐሳብና ምኞት አውጣን። እግዚአብሔር ሆይ ከስጋዊ አስተሳሰብ ሁሉ አውጣን። እግዚአብሔር ሆይ ከዓለማዊ አስተሳሰባችን ሁሉ አውጣን። አንተ በምህረት እያንዳንዳችንን ተገናኘን። ቃልህ ሳይጠርበን ቃልህም ደግሞ ሳይቀርጸን እንዳያልፍ በዚህች ሰዓት እንለምናሃለን። የሚኖረንን ጊዜ ሁሉ ባርክልን። በመድኃኒታችንና በጌታችን በኢየሱስ ክርስቶስ ያው ስም ስትል ስማን። አሜን። ናው ምሽት ክፍለ ጊዜ ጥናታችን ሰለሞን በንግሥተ ሳባ መጎብኘቱን፣ የሰለሞን እግዚአብሔርን ስለመተው፣ አለፍ ብለንም ደግሞ ጌታ ሰለሞንን ስለመቅጣቱና በመጨረሻም የሰለሞንን ሞት ስለሚያወሳ ክፍል መመልከታችን ይታወሳል። በዛሬው ምሽት ክፍለ ጊዜ እግዚአብሔር ረድቶን አብረን የምናጠናው ምዕራፍ 12 እስከ ምዕራፍ 14 ያለውን ክፍል ይሆናል። አንደኛ ነገሥት ምዕራፍ 12 እስከ ምዕራፍ 14 ያለውን እግዚአብሔር በረዳን መጠን አብረን እንመለከታለንና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ በመጀመሪያ አንደኛ ነገሥት ወይም መጽሐፈ ነገሥት ቀዳማዊ ምዕራፍ 12ን አውጡ። አንደኛ ነገሥት ምዕራፍ 12ን ተመልከቱ። ማጮች በእነዚህ ምዕራፎች ውስጥ ማለትም በምዕራፍ 12 በምዕራፍ 13 እና በምዕራፍ 14 በዋናነት የእስራኤል መንግስት በኢዮርባምና በሮብአም ለሁለት መከፈሉን እንመለከታለን። ቶሎ ቶሎ ጻፍ ጻፍ አድርጉ። እንደገና ልድገምላችሁ። በእነዚህ ምዕራፎች ውስጥ በዋናነት የእስራኤል መንግስት በኢዮርባምና በሮብአም ለሁለት መከፈሉን በስፋት እንመለከታለን። በምዕራፍ 12 የሰለሞን ልጅ የሆነው ሮብአም የሰለሞን ተከታይ ነጋሲ ሆኖ መንግስቱን ያዘ። ኢዮርባምም ከግብጽ ተመልሶ 10ሩን ነገዶች በማስተባበር ቀረጥ ለማስቀነስ ትግል ጀመረ። ሮብአም በአዲሱ ትውልድ ምክርና ተጽዕኖ ምክንያት የጥንቶቹን የሰለሞንን አማካሪ ሽማግሌዎች ምክር በመናቅ የሰሜኑን 10 ነገዶች ጥያቄ ቀለበሰ። ግብሩንም ከመቀነስ ይልቅ አብዝቶ ጨመረባቸው። ስለዚህ ኢዮርባም 10ሩን ነገዶች በማስተባበር ለአመጽ ተነሳሳ። ጥሩ ዘዴና መንገድን አገኘ። ኢዮርባምም መንግስቱን ከከፈለ በኋላ የወርቅ ጥጃን በመስራትና በቤቴል በማቆም ህዝቡን በፖለቲካና በሃይማኖት ሊመራ ተነሳ። የሰሜኑ ህዝብም ወደ ጣዖት አምልኮ ሄደ። የሮብአም ስልጣን መያዝና ሞኝነትን ከዚህ ቀጥለን እንመለከታለን። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ አንደኛ ነገሥት ምዕራፍ 12 ከቁጥር 1 እስከ 5 ያለውን አብረን እናንብበው። እስራኤል ሁሉ ያነክሱት ዘንድ ወደ ሴኬም መጥቶ ነበርና ሮብአም ወደ ሴኬም ሄደ። እንዲህም ሆነ የናባጥ ልጅ ኢዮርባም ይህን በሰማ ጊዜ እርሱም ከንጉሡ ከሰለሞን ፊት ኮብልሎ በግብጽ ተቀምጦ ነበርና በግብጽም ሳለ ልከው ጠርተውት ነበርና ኢዮርባምና የእስራኤል ጉባኤ ሁሉ መጥተው ለሮብአም አባትህ ቀንበር አክብዶብን ነበር፣ አሁንም አንተ ጽኑን የአባትህን አገዛዝ በላያችንም የጫነውን የከበደውን ቀንበር አቃልልን እኛም እንገዛልሃለን ብሎ ተናገሩት። እርሱም ሂዱ በሦስተኛውም ቀን ወደ እኔ ተመለሱ አላቸው። ሕዝቡም ሄዱ የሚልን ቃል ከዚህ እናገኛለን። ሰለሞን ወዳጆቼ የብዙ የታላላቅ ሕንፃዎች የግንባታ መርሃ ግብር በብዙ ወጪ ያራምድ ነበር። ከሞተ በኋላ ግን ሕዝቡ ቀረጥ እንዲቀነስለት ያለውን መንግሥት ጠየቀ። ሮብዓምም አዋቂ ናቸው ያላቸውን ሰዎች፣ እነሱ ግን የሚያውቁ ነገር አልነበራቸውም፣ ሰበሰባቸው። እስቲ ከቁጥር 6 እስከ 7 ያለውን ቃል ደግሞ አብረን እንመልከት። ንጉሡ ሮብዓምም ለዚህ ሕዝብ እመልስለት ዘንድ የምትመክሩኝ ምንድር ነው ብሎ አባቱ ሰለሞን በሕይወቱ ሳለ በፊቱ ይቆሙ ከነበሩት ሽማግሌዎች ጋር ተማከረ። እነርሱም ለዚህ ህዝብ አሁን ባሪያ ብትሆን ብትገዛላቸው መልሰም በገርነት ብትናገራቸው በዘመኑ ሁሉ ባሪያዎች ይሆኑልሃል ብሎ ተናገሩት ይላል። ሮባም በመጀመሪያ አባቱን ሰለሞንን ያማክሩ የነበሩትን አስተዋይ ሽማግሌዎችን በመጥራት አማከራቸው። ምክራቸው መልካም ቢሆንም እርሱ ግን ሊሰማቸው አልወደደም። ከቁጥር 8 እስከ 11 ያለውንም እንዲሁ ተመልከቱ። ሲማክሩት አብረው ያደረጉትን ጎልማሶች ጠየቀ፣ ምክርንም ሰጡት። ነገር ግን ምክራቸው የጅል ምክር ነበር። አሁን እንደተናገርኳችሁ ከቁጥር 8 እስከ 11 ያለውን ታሪክ በኋላ ተመልከቱ። ሮባም አዋቂ የሆኑት ሽማግሌ ሰዎች የሰጡትን ምክር ከመስማት ይልቅ የጎልማሶችን ምክር ሰማ። ከቁጥር 12 እስከ 15 ያለውን ስፍራ መመልከት ይቻላል። ለሕዝቡም ቀረጥን ከመቀነስ ይልቅ እጨምርባችኋለሁ፣ አባቴም ቀንበር አክብሮባችሁ ነበር፣ እኔ ግን በቀንበራችሁ ላይ እጨምርባችኋለሁ አላቸው። ከቁጥር 12 እስከ 15 ያለውን ስፍራ ብታነቡ የታሪኩን ቀጣይነት በስፋት መመልከት ትችላላችሁ። መንግሥቱም ለሁለት ተከፈለ፣ ኢዮርባምም የእስራኤል ንጉሥ ሆነ። እስቲ ከአንደኛ ነገሥት ምዕራፍ 12 ከቁጥር 16 እንዲህ የሚለውን ቃል እንመልከት። እስራኤልም ሁሉ ንጉሡ እንዳልሰማቸው ባዩ ጊዜ ሕዝቡ ለንጉሡ በዳዊት ዘንድ ምን ክፍል አለን? በእሴይም ልጅ ዘንድ ርስት የለንም። እስራኤል ሆይ ወደ ድንኳኖቻችሁ ተመለሱ፣ ዳዊት ሆይ አሁን ቤትህን ተመልከት ብለው መለሱለት ይላል። ይህ የአመፅ ጅማሬ ነበር ወዳጆቼ። ይህም ሁኔታ የእስራኤልን መንግሥት ለሁለት ከፈለው፣ ውጤቱም የእርስ በርስ ጦርነት ምክንያት ሆነ። ንጉሡም ሮብዓም አስገባሪውን አዶኒራምን ሰደደ፣ እስራኤልም ሁሉ በድንጋይ ደበደቡት፣ ሞተም። ንጉሡም ሮብዓም ፈጥኖ ወደ ሰረገላ ወጣ፣ ወደ ኢየሩሳሌምም ሸሸ የሚልን ቃል ደግሞ ከቁጥር 18 እንመለከታለን። እስራኤል በሙሉ ቀረጥ ሰብሳቢ የሆነውን አዶኒራምን በድንጋይ ወገሩት። ሮብዓምም የሆነውን በሰማ ጊዜ ወደ ኢየሩሳሌም መሸሹን ቀጠለ። በቁጥር 19 ላይ ደግሞ እስራኤልም እስከ ዛሬ ድረስ ከዳዊት ቤት ሸፈተ የሚልን ቃል እናነባለን። እስራኤል በሙሉ የአንደኛ ነገሥት መጽሐፍ እስከ ተጻፈበት ዘመን ድረስ ከዳዊት ቤት ሸፈተ። ከባቢሎን ምርኮ እስከ ተመለሱ ዘመን ድረስ ያመጽ ቀጥሎ ነበር። የሮባም ያላዋቂነት ውሳኔና የሽማግሌዎችን ምክር አለመስማት ባይፈጸም ኖሮ ኢዮርባም አስሩን ነገዶች ባልወሰደና የሰሜኑን መንግሥት ባልመሠረተ ነበር። ወገኖቼ ከቁጥር 25 እስከ 30 ያለውን ስፍራ ደግሞ ብታነቡ የኢዮርባምን ጣዖት ትመለከታላችሁ። ከቁጥር 25 እስከ 30 የኢዮርባምን ጣዖት እናገኛለን። ከዚህ ክፍል እንደምንመለከተው ኢዮርባም የወርቅ ጥጆችን አንዱን በቤቴል ሌላውን ደግሞ በዳን አስቀምጦ እናገኛለን። ይህንንም ያደረገው ሕዝቡ ወደ ኢየሩሳሌም ሄዶ በቤተ መቅደስ እንዳያመልክና እርሱ ወደ አስቀመጠው ጣዖታት ፊታቸውን እንዲያዞሩ ነው። ይህም ለሰሜኑና ለደቡቡ መንግሥት መለያያ ወይም ደግሞ መከፋፈል ምክንያት ሆነ። ይህ አንደኛ ነገሥት ምዕራፍ 12 ታሪኩን ወደ መደምደሚያው ያደርሰዋል። ኢዮርብዓም በቤቴልና በዳን በተከላቸው የወርቅ ጥጆች ምክንያት እስራኤል ወዳጆቼ ለአምልኮ ወደ ኢየሩሳሌም መሄዳቸውን አቆሙ። ይገርማል። የይሁዳና የእስራኤል ቤት መንግሥታት መከፋፈልና የእርስ በርስ ጦርነት እስከ ምርኮ ዘመን ድረስ ቀጠለ። በመጀመሪያ የሰሜኑ መንግሥት በምርኮ ተወሰደ። ቀጥሎም የደቡቡ የይሁዳ መንግሥት እንዲሁ በምርኮ ተወሰደ። ይህ ለእስራኤል መንግሥት ያዘነ ዘመን ነበር። ይህም ሁኔታ ለእኛ ትልቅ ትምህርትን ትቶልን አልፏል። በምዕራፍ 13 ወገኖቼ ከኢዮርብዓም የስህተት መሠዊያ የተነሣ የእግዚአብሔርን ፍርድና እንደ እርሱ ነቢይ በሆነ ሰው ተታሎ አደጋ የደረሰበትን የእግዚአብሔርን ሰው እንመለከታለን። አሁን የምናየው የእስራኤል መንግሥት በኢዮርብዓም መሪነት አስሩን ነገዶች በማሰባበሩና በማሳመፁ ምክንያት ለሁለት ተከፍሎ ኢዮርብዓም የሰሜኑን ግዛት በመያዝ የእስራኤልን መንግሥት መመስረቱን ነው። ለመንግሥቱ መከፈል ተጠያቂ የሚሆነው ምንም አይነት ልምድና የዲፕሎማሲ ዕውቀት የሌለው የሰለሞን ተከታይ ንጉሥ የሆነው ሮብዓም ነው። የሰሜኑ መንግሥት በአሶራውያን በምርኮ ሲወሰድ፣ የደቡቡ መንግሥት ደግሞ በባቢሎናውያን ተወሰደ። ከዚህ በኋላ በእስራኤል ሕዝብና መንግሥት ውስጥ የሆነው ነገር ሁሉ የተዘበራረቀና ቅጥ ያጣ ነበር። የነገሥታቶቹም አመጣጥ ከሰሜኑ ይሁን ከደቡቡ ማንም መልካም ይሁን መጥፎ ምንም ያለየለት አካሄድ ነበር። በሰሜኑ መንግስቱ ስትመለከቱ የተነሱት እያንዳንዱ ነገስታት መጥፎዎች ነበሩ። አንድም ንጉስ ጥሩ ሆኖ አልተገኘም። በደቡቡ መንግስት በ20 አመት ጊዜ ውስጥ መልካም ነገስታት የተባሉት 8 ብቻ ነበሩ። ልብ በሉ፣ ከደቡቡ መንግስት በ20 አመት ጊዜ ውስጥ መልካም ነገስታት የተባሉት 8 ብቻ ነበሩ። ሌሎቹ በሙሉ ወዳጆቼ መጥፎ ንጉሶች ነበሩ፣ ለእግዚአብሔር የማይታዘዙ ወይም የማይገዙ ማለት ነው። ይህም በእስራኤል ታሪክ ውስጥ የጨለማ ወቅት ነበር። ሆኖም ይህንን አይነት ታሪክ በመድራችን ትመለከታላችሁ። ይህንን ታሪክ ዛሬ ወደ ምድራችን ብታመጡ መልካም የነበሩ መሪዎችን ስንቶች ታገኛላችሁ? እርግጠኛ ነኝ ሁሉን ታሪክ መዝግቦታል፣ ጥቂቶችን እንኳን ማግኘታችሁን እጠራጠራለሁ። የሰለሞን መንግስት ለምን እንደተከፈለ እንደገና ወደ ኋላ ለጊዜው ልወስዳችሁ ፈልጋለሁ። እንዲህ ነው የሆነው። ሰለሞን መንግስቱን ያስተዳድር ዘንድ ከእግዚአብሔር የጥበብ ዘመን ተሰጥቶት ነበር። ሆኖም ጥበቡ በርሱ በግል ሕይወቱ ውስጥ ተግባራዊ አልሆነም። በመሰረቱ ሰለሞን ምንም አይነት መንፈሳዊ ጥበብም ሆነ የመለየት ስጦታ አልነበረውም። ዋና ዋና መርሆችንና ጽንሰ ሐሳቦችን በማወቁ ጥበበኛ መሪ ሆነ። ነገር ግን ይህ ጥበቡ በግል ሕይወቱና በመንፈሳዊ ሕይወቱ ለውጥን አላመጣለትም። አስቀድሞ መንግስቱን መምራት እንደጀመረ የሐሰት ሃይማኖቶችን ማስወገድ እንዳልቻለ እንመለከታለን። በመጀመሪያ ወደ ዙፋን ሲመጣ ሰለሞን ማለቴ ነው፣ ጣዖታት በምድሪቷ ነበሩ። እርሱ ግን እንዳላየ አይኑን በመጨፈን ምንም አይነት ግልጽና አዎንታዊ አቋምና እርምጃ ሳይወስድ ቀረ። ይህም ቸልተኝነቱ ሕይወቱንና የአባቱን መንግሥት ወደ ውድቀት መራ። በመጽሐፍ ቅዱሳችን ውስጥ የሚገኘው መጽሐፈ ምሳሌ የሰለሞንን ጥበብ ይገልጻል። የመክብብ መጽሐፍ ግን የሰለሞንን ጅልነት ያመለክታል። በዜና መዋዕል መጽሐፍ ላይ የዳዊትንም ሆነ የሰለሞንን ውድቀት አታገኙም። ሁለቱም የዜና መዋዕል መጽሐፍት በነገሥት መጽሐፍ ላይ ተንተርሰው ነው የተጻፉት። በነገሥት መጽሐፍ የምታዩት ከሰው አመለካከት ተነስቶ እንደ ተጻፈ ነው። እግዚአብሔር ዳዊትን ይቅር አለው። እግዚአብሔር ኃጢአቱን ይቅር ስላለው ኃጢአቱን አስወገደለት። የዜና መዋዕል መጽሐፍ ከእግዚአብሔር አተያይ ስለ ተጻፈ የዳዊት ኃጢአት አልተገለጸም። ነገር ግን ወዳጆቼ እግዚአብሔር ሰዎች ኃጢአቱን ይመለከቱ ዘንድ በነገሥታት መጽሐፍ አስቀመጠው። እንደዚሁ ሁሉ እግዚአብሔር የሰለሞንን ውድቀት ይቅር ስላለ ኃጢአቱ በዜና መዋዕል ውስጥ አልተጻፈም። ሚስቶችን ማብዛት ጀመረ። እግዚአብሔር የብዙ ሚስቶች ባል መሆንን አይቀበልም። ወዳጆቼ እንኳን ይሄ ቀርቶ ወዳጄ ሆይ ዛሬ ሚስት እያለ ዐይንህን በሌላይቱ ሴት ላይ ብትጥል እንኳ እግዚአብሔር ስለዚህ ቅር ይለዋል፣ ይቈጣልም። ቁጣውም ይህንን በመቃወም ነው። የሚያስደንቀው ነገር ቢኖር የሥነ ምግባር ውድቀትና የሐሰት ሃይማኖት አብረው መሄዳቸውን ነው። ዮሐንስ ይህን በመልእክቱ ለክርስቲያኖች ግልጽ አድርጓል። ከእርሱ ጋር ኅብረት አለን ብንል በጨለማም ብንመላለስ እንዋሻለን እውነትንም አናደርግም ይላል። አንደኛ ዮሐንስ ምዕራፍ 1 ቁጥር 6ን ተመልከቱ። ራሳችሁን አታታሉ። በኃጢአት የምትኖሩ ከሆነ ወዳጆቼ እግዚአብሔርን ማገልገልም ሆነ ከእርሱ ጋር ኅብረትን መፍጠር አትችሉም። እግዚአብሔር ከአንድ በላይ ሚስት ለማንም አይፈቅድም። በቃ ትልቁም ትንሹም ነገር ወዳጆቼ ይኸው ነው። እግዚአብሔር ለኔና ለናንተ አንድ ሚስትን ብቻ ነው ያደረገና ወይም ደግሞ የሰጠን። ሁለት ወይም ሶስት ሚስቶችን እግዚአብሔር አልፈቀደልንም። ሰለሞን ታላቅ ዕውቀት የደረሰበት ሰው ነው። በመጽሐፍ ቅዱስ ላይ ትልቅ ችሎታና ጥሩ አጋጣሚ የነበራቸው ሁለት ሰዎች ነበሩ። አንደኛው ሳምሶን ሲሆን ሁለተኛው ደግሞ ሰለሞን ነው። ይህንን አስተውሉ። በመጽሐፍ ቅዱስ ውስጥ ትልቅ ችሎታና ጥሩ አጋጣሚ የነበራቸው ሁለት ሰዎች ናቸው። አንደኛው ሳምሶን ሲሆን ሁለተኛው ደግሞ ሰለሞን ነበር። ሁለቱም በእግዚአብሔር ፊት በሚያሳዝን ሁኔታ ወደቁ። በመጽሐፈ መክብብ ውስጥ ሰለሞን ሲናገር ከፀሐይም በታች የተሠራው ሥራ ሁሉ ከብዶብኛልና ሕይወትን ጠላው፣ ሁሉም ከንቱ ነፋስንም እንደ መከተል ነው ይላል። መክብብ ምዕራፍ 2 ቁጥር 17ን ተመልከቱ። ይህንን የተናገረው ንጉሥ ሰለሞን ነው። የሰለሞን ክብር ኃላፊ ክብር ነበር። ጌታ ኢየሱስ ሲናገር ሰለሞን እንኳን በክብሩ እንደነዚህ በሜዳ ላይ እንደበቀሉት አበባዎች አለበሰም ይለናል። የዚህ ዓለም ብልጽግና ሞዳጆች የሆነ ክብር ሐላፊ ነው ላችኋለሁ። አስተዋላችሁ? የዚህ ዓለም ብልጽግናም ሆነ ክብር ሐላፊ ነው። ስለ ዮርባም ሐሰተኛ መሠዊያ የተነገረውን የተቃውሞ ትንቢት ከዚህ ቀጥለን እንመለከታለን። ዮርባም በሰሜን ስልጣን ላይ እንደወጣ በእውነት እግዚአብሔርን ማምለክ እንደፈለገ እንመለከታለን። ፍራቱ ግን በሰሜን ያሉ ነገዶች ወደ ኢየሩሳሌም ተመልሰው ሄደው እንዳያመልኩ ነበር። ምናልባት እነርሱ ላምልኮ ወደ ኢየሩሳሌም ከሄዱ እንደገና ይተባበሩና ይቀላቀላሉ የሚል ፍራት አደረበት። ስለዚህ ዮርባም ሁለት የወርቅ ጥጃ ሰርቶ ሕዝቡን እንዲያመልኩት አንዱን በሰማርያ ሌላውን በቤቴል አኖረ። እስቲ አንደኛ ነገሥት ምዕራፍ 13 ከቁጥር 1 እስከ 2 ያለውን ቃል እንመልከት። የዚህ ክፍል አብይ ርዕስ ስለ ዮርባም ሐሰተኛ መሠዊያ የተነገረ የተቃውሞ ትንቢት የሚል ነው። ይህንን ቀደም ብዬ ነግሬያችኋለሁ። ስለ ዮርባም ሐሰተኛ መሠዊያ የተነገረ የተቃውሞ ትንቢትን በምዕራፍ 13 ውስጥ እናገኛለን። ቃሉ እንዲህ ይነበባል። ምዕራፍ 13ን ተመልከቱ። አንደኛ ነገሥት ምዕራፍ 13 ቁጥር 1 እና 2 እነሆም አንድ የእግዚአብሔር ሰው በእግዚአብሔር ቃል ከይሁዳ ወደ ቤቴል መጣ። ዮርባምም ዕጣን እያጠነ በመሠዊያው አጠገብ ቆሞ ነበር። በመሠዊያውም ላይ መሠዊያዬ ሆይ መሠዊያዬ ሆይ እግዚአብሔር እንዲህ ይላል፣ እነሆ ስሙ ኢዮስያስ የሚባል ልጅ ለዳዊት ቤት ይወለዳል፣ ዕጣንም የሚያጥኑብህን የኮረብታ መስገጃዎቹን ካህናት ይሰዋብሃል፣ የሰዎቹንም አጥንት ያቃጥልብሃል ብሎ በእግዚአብሔር ቃል ጮኸ ይላል። እስቲ እዚህ ጋር አንድ ጊዜ ቆምን በልና እናሰላስል። የዮስያስ መንፈስ የሚያስደንቅ ነው ወዳጆቼ። ይህ ንጉሥ የነገሰው ከሦስት ዓመታት በኋላ ነው። ነገር ግን የእግዚአብሔር ነቢይ የሆነው ሰው አሁን ስለ እርሱ ጠቅሶ እየተናገረ ነው። ይህ ሰው መልካም ንጉሥ ሲሆን የገዛበትም ዘመን 31 ዓመት ነው። ዮስያስ አምስቱን ታላላቅ መነቃቃት በነገሥታት ዘመን የመራ ንጉሥ ነው። ይህ መነቃቃት በመጽሐፈ ነገሥት ውስጥ አልተገለጸም። ነገር ግን የእግዚአብሔር ሐሳብ በሆነው በዜና መዋዕል መጽሐፍ ውስጥ ይህ መነቃቃት ተገልጾ ይገኛል። መነቃቃት ወዳጆቼ ምን ጊዜም ቢሆን የእግዚአብሔር ሐሳብ ነው። ሰው መንፈሳዊ መነቃቃትን ቢፈልግም የመነቃቃቱን አስፈላጊነት የሚወስነው እግዚአብሔር ነው። የእግዚአብሔር ነቢይ ተነስቶ በመሠዊያው ላይ ተነበየበት። እግዚአብሔር ሰውን እንደሚያስነሳ መሠዊያውንም እንደሚያጠፋ ተነበየ። ይህንንም የሚያደርግ ኢዮስያስ የሚባል ሰው እንደሆነ ተናገረ። እስቲ ያለፍ ብለን ቁጥር 3 እና 4ን እናንብብ። በዚያም ቀን እግዚአብሔር የተናገረው ምልክት ይህ ነው፣ እነሆ መሠዊያው ይሰነጠቃል በላዩም ያለው አመድ ይፈሳል ብሎ ምልክት ሰጠ። ንጉሡም የእግዚአብሔር ሰው በቤቴል ባለው መሠዊያ ላይ የጮኸውን ነገር በሰማ ጊዜ ኢዮርባም እጁን ከመሠዊያው አንስቶ ያዙት አለ። በእርሱም ላይ የዘረጋት እጅ ደረቀች፣ ወደ እርሱም ይመልሳት ዘንድ አልተቻለውም ይላል። የእግዚአብሔር ነቢይ ሲተነብይ ኢዮርባም በመሠዊያው ላይ ያጥን ነበር፣ ለሠራውም የወርቅ ጥጃ መሥዋዕት ያቀርብ ነበር። የእግዚአብሔር ሰው መልእክቱን እንደ ጨረሰ ኢዮርባም ያዙት ሲል እጁን ወደ እርሱ ዘረጋ። የኢዮርባም እጅ ግን ወደ እርሱ አልተመለሰችም፣ በዚያው እርሱ እንደ ዘረጋ ደርቃ ቀረች። ይህንን ታሪክ ደግሞ በስፋት ከቁጥር 5-7 ባለው ስፍራ ላይ ታገኛላችሁና በኋላ ተመልከቱት። ንጉሡም ወዲያው የእግዚአብሔርን ሰው እጅ ወደ እርሱ እንዲመልስ እንዲለምንለት ጠየቀው። የንጉሡም እጅ ወደ እርሱ ተመለሰች። አድናቆቱንም ለመግለጽ ስጦታውን ሊሰጠው ወደ ቤቱ ሊወስደው ጠየቀው። ይህ ሰው ለንጉሡ ምን እንደመለሰለት ደግሞ ከቁጥር 8-10 ባለው ስፍራ ውስጥ እናገኛለን። የእግዚአብሔርም ሰው ንጉሡን የቤትህን እኩሌታ እንኳን ብትሰጠኝ ካንተ ጋር አልገባም፣ በዚህም ስፍራ እንጀራ አልበላም ውሃም አልጠጣም፣ እንጀራ አትብላ ውሃም አትጠጣ፣ በመጣህበትም መንገድ አትመለስ በሚል በእግዚአብሔር ቃል ታዝዣለሁና አለው። በሌላም መንገድ ሄደ፣ ወደ ቤቴልም በመጣበት መንገድ አልተመለሰም ይላል። የእግዚአብሔር ሰው ከርኩሰትና ከጣዖት ጋር ወዳጆቼ ምን ጊዜም ቢሆን ኅብረት የለውም። ይህ ሊተኮርበት የሚገባ ጉዳይ ነው። ይህም ነቢይ ከዚህ ንጉስ ጋር ተቀምጦ ምሳ ሊበላና ጊዜውን ሊያሳልፍ አልወደደም። ሆኖም በሚቀጥሉት ቁጥሮች ውስጥ ስንመለከት ይህ ነብይ በሌላ ነብይ እንደተታለለና እንደታተ ከዚህም የተነሳ አሳዛኝ ነገር እንደገጠመው እንመለከታለን። ወዳጆቼ ዛሬ የምንኖርበት ዘመን ልክ እንደ ዮርባም ዘመን አይነት ነው። ቤተ ክርስቲያንንም ሆነኛ ለማሳት የተዘጋጀ እንድናመቻምችና ግዴለሽ እንድንሆን የሚያደርገን ብዙ ነገሮች አሉ። ስለዚህ ከሁሉ በላይ በዚህ ዘመን ጠንቃቃና ንቁ መሆን ይገባናል። አድማጮቼ ዮርባም ዩኔታ ካጋጠመው በኋላ የተለወጠ ይመስላችኋልን? የእግዚአብሔር ሰው እጁን ከመለሰለት በኋላ ሁኔታው የለወጠው ይመስላችኋልን? እስቲ ቁጥር 33 እና 34ን እናንብብ። ከዚህም በኋላ ኢዮርባም ከክፉ መንገድ አልተመለሰም፣ ነገር ግን ለኮረብታዎቹ መስገጃዎች አብልጦ ሕዝቡ ሁሉ ካህናትን አደረገ። የሚወደደውንም ሁሉ ይቀድስ ነበር፣ እርሱም ለኮረብታዎቹ መስገጃዎች ካህን ይሆን ነበር። እስኪፈርስም ከምድርም እስኪጠፋ ድረስ ይህ ነገር ለኢዮርባም ቤት ኃጢአት ሆነ ይላል። እንግዲህ እንደምትመለከቱት ወዳጆቼ የዮርባም ፍጻሜ ይህንን ይመስላል። አሁን ወደ ምዕራፍ 14 እንሸጋገራለን። ምዕራፍ 14 የዮርባምንና የሮብዓምን አገዛዝ በመግለጽ የተከፈለው መንግሥት ውስጥ ንጉሶቹ የፈጸሙትን አሳዛኝ ሁኔታ ዘግቦት ይገኛል። በሰሜኑ መንግሥት ውስጥ ከተነሱት 19 ነገሥታት ውስጥ አንድስ እንኳ መልካም ንጉሥ አልነበረም። በደቡብ መንግሥት ዘንድ 20 ነገሥታት ተነስተው እንደነበረ ቀደም ብዬ ጠቅሼላችኋለሁ። ከነዚህም ውስጥ 8ቱ ብቻ ነበሩ መልካም መሪዎች የነበሩት፣ ከ8ቱ ደግሞ 5ቱ አስተዋይ መሪዎች ነበሩ። እነዚህን ነገሮች እንደገና ልድገምላችሁ። በሰሜኑ መንግሥት ውስጥ ከተነሱት 19 ነገሥታት ውስጥ አንድስ እንኳ መልካም ንጉሥ አልነበረም። አንድም መልካም ንጉሥ አልነበረም። በደቡብ መንግሥት ዘንድ 20 ነገሥታት ተነስተው ነበር፣ ከእነዚህም ውስጥ 8ቱ ብቻ ነበሩ መልካም ሆነው የተገኙት፣ ከ8ቱ ደግሞ 5ቱ አስተዋይ መሪዎች ነበሩ። ምዕራፉ ሲጀምር ኢዮርባም ሚስቱን ስለ ታመመው ልጁ ነቢዩን አኪያን እንድትጠይቀው በድብቅ ሲልካት እንመለከታለን። የእግዚአብሔርም ምላሽ በአኪያ በኩል ልጁ እንደሚሞትና በተጨማሪም በዮርባም ቤተሰብ ላይ ይደርስ ስላለው ፍርድ ትንቢት ሲናገር እናያለን። በዮርባም ላይ የእግዚአብሔርን ፍርድ የሚያወሳውን ክፍል ከአንደኛ ነገሥት ምዕራፍ 14 ከቁጥር 7 እስከ 8 ባለው ስፍራ ላይ ተመልከቱ። በዚህ ስፍራ የእግዚአብሔር ፍርድ በዮርባም ላይ ምን እንደሆነ እንመለከታለን። እንዲህ ይላል፣ ሂጂ ለዮርባምም እንዲህ በዩ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ከሕዝብ መካከል ለይቼ ከፍ አድርጌ ነበር፣ በሕዝቤም በእስራኤል ላይ አለቃ አድርጌ ነበር፣ ከዳዊትም ቤት መንግሥቱን ቀድጄ ሰጥቼ ነበር። ነገር ግን በፍጹም ልቡ እንደ ተከተለኝ በፊቴም ቅን ነገር ብቻ እንዳደረገ ትእዛዜንም እንደ ጠበቀ እንደ ባሪያዬ እንደ ዳዊት አልሆንክም ይለዋል። እንደምትመለከቱት ለሰሜኑም ሆነ ለደቡቡ መንግሥት ለሁለቱም ዳዊት መለኪያ ነበር። ኢዮርባም ዳዊት ያደረገውን ማድረግ ባለመቻሉ ወደቀ፣ እግዚአብሔርም አስወገደው። ይህንን አስመልክቶ አንደኛ ነገሥት ምዕራፍ 14 ከቁጥር 19 እስከ 20 ያለውን በኋላ ተመልከቱ። በዚህ ስፍራ ኢዮርባም ከአባቶቹ ጋር ማንቀላፋቱንና ልጁ ምናዳብ በፈንታው መንገሱን እንመለከታለን። እንግዲህ የዛሬው ጥናታችን በዚሁ ይጠቃለላል። የዚህን ተከታይ በነገው ምሽት ክፍለ ጊዜያችን ይዘንላችሁ እንቀርባለን። እስከዚያው ድረስ ደህና አደሩ።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።